ማህደረ ዜና። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሆርሙዝ ወሽመጥን ቅኝ ለመግዛት ያቅራራሉ። የኢራን ባለስልጣናት ባንጻሩ ስልታዊውን ወሽመጥ የሚቀማቸው ህግም ስልትም ምድራዊ ኃይልም የለም ባይ ናቸው። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱትን ጦርነት ለማቆም የዋሽንግተንና የቴህራን መሪዎች የፈረሙት የመግባቢያ ስምምነት ዛሬ በይፋ አብቅቷል። የአሜሪካና የኢራን ጦር ኃይላት ለሶስተኛ ዙር ውጊያ ተፋጠዋል። በጦርነቱም በጣሙን በሆርሙዝ ወሽመጥ መዘጋት ኑሮ ምጣኔ ሀብቱ የተንገራገጨበት አረብ አውሮፓና እስያ አድፍጧል። ጦርነቱ በመራር ድህነቷ ላይ እንጣቆ ያከለባት አፍሪካም በዝምታ ትቃትታለች። የጦርነቱ መዘዝ መነሻም የዝምታው ምክንያት ማጣቀሻም ፉከራ ቀረርቶ መድረሻችን ነው። ላፍታም አብራችሁን ቆዩ። የዶቼ ቬለው ዳቪድ ኤል ባለፈው ሳምንት ባሳተመው መጣጥፍ ክፍል ውስጥ ያለው ዝሆን ዶናልድ ትራምፕ ይባላል ይላል። ካንካራ በምግብ ማመላለሻ መኪና ሰንዱቅ ታሽገው በድብቅ የሸሹት ዶናልድ ትራምፕ በዝሆን ይመሰሉ፣ በሳንድዊች ቀማኛ አይጥ በርግጥ ያከራክር ይሆናል። ሰውየው ግን ከጥብቅ ወዳጃቸው ከእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ሆነው ከዝሆንም ከዓለም በግዙፍ ዝሆን የምትመሰለውን ሀገራቸውን በቀላሉ ከማትወጣበት ጦርነት መማገዳቸው በርግጥ አላጠያየቀም። ትራምፕና ኔታንያሁ በኢራን ላይ የከፈቱት ጦርነት በትንሽ ግምት ከስድስት ሺህ የሚበልጡ የኢራን፣ የሊባኖስ፣ የእስራኤል፣ የፋርስ ባሕረ ሰላጤ አካባቢ ሀገራትን ሰላማዊ ዜጎች፣ ባለሥልጣናት፣ ወታደሮችና የአሜሪካ ጦር ኃይል ባልደረቦችን ሕይወት አጥፍቷል። ሺዎችን አቁስሏል። የዩናይትድ ስቴትስና የእስራኤል ጦር ኃይላት የኢራንን ቤተ መንግሥት ከሕፃናት ትምህርት ቤት፣ የጦር ሰፈርን ከዩኒቨርሲቲ፣ ነዳጅ ማጠራቀሚያን ከስብሰባ አዳራሽ፣ የኒውክሌር ተቋማትን ከኤሌክትሪክ ማመንጫ ማዕከል ሳይለዩ በኢራን የመሠረተ ልማት አውታር ላይ ያደረሱት ውድመት በብዙዎች እምነት በመቶ ቢሊዮን ዶላር ይገመታል። የዛኑ ያክል ዩናይትድ ስቴትስ ብቻ ለጦርነቱ በቀጥታ የከሰከሰችው ገንዘብ 37.5 ቢሊዮን ዶላር መድረሱን የትራምፕ ባለሥልጣናት ራሳቸው አምነዋል። የትራምፕ አስተዳደር ለጦርነቱ በቀጥታ ካወጣና ከሚያወጣው ገንዘብ በተጨማሪ መካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች፣ የምጣኔ ሀብት ተቋማትና ማዕከላት ላይ የደረሰው ጥፋትና ያስከተለው ግሽበት ብዙ ተንታኞች እንደሚስማሙበት እያንዳንዱ አሜሪካዊን የ1120 ዶላር ዕዳ ሸክሞታል። 130 ቢሊዮን ዶላር ግድም። ጦርነቱ በቀጥታ በተሳተፉት በሌሎቹ የፋርስ ባሕረ ሰላጤ አካባቢ ሀገራት በሊባኖስና በእስራኤል ላይ ካደረሰው ኪሳራ በተጨማሪ በሌላው ዓለም ላይ ያደረሰው ኪሳራም ብዙ ነው። የጦር መሳሪያ አምራች ኩባንያዎች ዶላር ሲዝቁበት፣ የአውሮፕላን፣ የመርከብ፣ የነዳጅ ኩባንያዎች፣ የቱሪስት ድርጅቶች፣ የማዳበሪያ፣ የኬሚካል፣ የምግብ፣ የመድኃኒት ፋብሪካዎች ከስረዋል። የሆርሙዝ ወሽመጥ በከፊል ወይም ሙሉ በሙሉ መዘጋቱም በተለይ አፍሪቃ በማታውቀው በማያገባትና በማትፈልገው ጦርነት ኑሯቸው ከእጅ ወደ አፍ ወይም እርዳታ ጠባቂ በሆኑ ዜጎቿ ሕይወት እንድትከፍል አስገድዷታል። ከኢትዮጵያ እስከ ናይጄሪያ፣ ከሶማሊያ እስከ ሴኔጋል የሚገኙ የአፍሪቃ ሀገራት የእርዳታ እህል፣ መድኃኒት፣ ቁሳቁስ በከፊል ወይም ሙሉ በሙሉ ተቋርጦባቸዋል ወይም ዘግይቶባቸዋል። የማዳበሪያ አቅርቦት ከብትን ጨምሮ ወደ ውጪ በተለይም ወደ መካከለኛው ምስራቅ የሚልኩት የእርሻ ውጤት ታጉሏል። ከሁሉም በላይ የነዳጅ ዘይት አቅርቦት በመቋረጡ ወይም በመቀነሱ ወይም በመወደዱ የሸቀጦችና የሰዎች የዘውውር ሰንሰለትን በጣጥሶታል። ባለፈው ግንቦት አዲስ አበባ ውስጥ እንደታየው በብዙ ሺህ የሚቆጠሩ መኪኖች ነዳጅ አልባ ነዳጅ ማደያዎች ዙሪያ እንዲኮለኮሉ አስገድዷል። ትሪካርታ የተባለው የኬንያ ጥናት ተቋም የፖለቲካ ተንታኝ ዲስማስ ሞካዋ እንደሚሉት ዩናይትድ ስቴትስን ጨምሮ ዓለም ላይ ለደረሰው ጥፋትና ኪሳራ ተጠያቂው አንድ ሰው ነው። ዶናልድ ትራምፕ ይባላሉ። ህሊና ያለው ሰው ሚስተር ትራምፕ ይህን ሁሉ ማድረሳቸውን ያውቀዋል ይላሉ ሞኩዋ።
ይህንን ቀውስ የፈጠሩት ሚስተር ዶናልድ ትራምፕ መሆናቸውን በየትኛውም ዓለም የሚገኝ ማንኛውም ምክንያታዊ ሰብአዊ ፍጡር ያውቀዋል። ግን አብዛኞቹ የአፍሪካ መሪዎች፣ በእርግጥ የመላው ዓለም መሪዎች አጸፋውን ስለሚፈሩ ትራምፕን በይፋ ተጠያቂ ማድረጉን ይፈራሉ።
ለረጅም ዘመናት የዩናይትድ ስቴትስንና የምዕራብ ተባባሪዎቿን እብሪት ታስታግሳለች ተብላ ትገመት የነበረችው ሶቪየት ኅብረት ተበታትና ትልቅ ሪፐብሊኳ ሩሲያ በራሷ ጦርነት ተመስጋለች። ቻይና ከታይዋን እስከ ቬንዙዌላ የሚደርስ ጥቅሟ ሲበጣጠስ ከመጋረጃ ጀርባ ከማልጎምጎም ባለፍ ያለች ያደረገችው ነገር በይፋ አይታወቅም። ከደቡብ ኮሪያ እስከ ካናዳ፣ ከአውስትሬሊያ እስከ ጃፓን ያሉ የዩናይትድ ስቴትስ ታማኞች አንድም በፍርሃት ሁለትም በአይመለከተንም ጅልነት ተጠፍንገዋል። ለምነው ከፍለው ለትራምፕ ወርቅና አውሮፕላን ጭምር ጉቦ ሰጥተው በየሀገራቸው የአሜሪካ ጦርን ያሰፈሩት አብዛኞቹ የአረብ ገዢዎች ለቴህራኖች ውድቀት ይዶልታሉ። ከአሜሪካ ጋር በደም የተለሰነ በጦር ቃል ኪዳን የተሳሰረ በምጣኔ ሀብት ሽርክና ስር የሰደደ ወዳጅነት የመሰረቱት አውሮፓዎች ከትራምፕ ጆሮ ኮሽታ እንዳያሰሙ በሞኩዋ አገላለጽ በግር ጥፍራቸው እንደቆሙ ነው።
የአውሮፓ መሪዎችን በኢራን ጦርነት ጉዳይ በጥፍራቸው ሲሽከረከሩ አይቻለሁ። የእስያ የመላው ዓለም መሪዎችም ተመሳሳዩን ሲያደርጉ አይቻለሁ። አንድም መሪ ሚስተር ትራምፕን በግልጽ ሲናገር አላየሁም። እንደሚመስለኝ በመናገራቸው የሚደርስባቸውን አጸፋ ስለሚፈሩ ነው።
የአፍሪቃ መሪዎችስ? ኢራን በፋርስ ባህረ ሰላጤ አካባቢ የአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮችና ተቋማትን መምታቷን የጸጥታው ጥበቃ ምክር ቤት ባለፈው መጋቢት አውግዟል። ሶስቱም የአፍሪቃ የምክር ቤቱ አባላት ኮንጎ ዲሞክራቲክ ሪፐብሊክ፣ ሶማሊያና ላይቤሪያ ረቂቅ ውሳኔውን እንደ ብልህ ዲፕሎማሲ በድምፀ ተአቅቦ ከማለፍ ይልቅ ኢራንን ማውገዛቸው ማስተዛዘብ፣ አንዳንድ አፍሪቃውያንን ማናደድ ማበሳጨቱም አልቀረም። ከትዝብት ብስጭቱ ባለፍ ግን የአፍሪቃ መንግስታት በተናጥልም ሆነ በጋራ ማህበራቸው በአፍሪቃ ህብረት በኩል የአውሮጳ እስያ ቱጃሮች የራሳቸው የአሜሪካ ተቃዋሚዎች ያልደፍሯቸውን ትራምፕን የሚናገሩበት አቅም ድፍረትና ችሎታ በእርግጥ ሊኖራቸው አይችልም። ክራይሲስ ግሩፕ የተባለው የቀውስ ጉዳይ አጥኚ ተቋም ባልደረባ ሲሴል ሎቭ ፋውንድራን እንደሚሉት ደግሞ የአፍሪቃ ሀገራት በቀውሱ ላይ ያላቸው አቋም የተከፋፈለ ነው። የአፍሪቃ ህብረትም ከዚህ ቀደም የደረሰበትን ስለሚያውቅ ዝምታን ስልት የመረጠ መስሏል።
አሁን እንደሚመስለኝ አዲስ አበባ የሚገኘው የአፍሪቃ ህብረት ኮሚሽን በ2022 የዩክሬን ጦርነት እንደተጀመረ የሰጠው አስተያየት ጣቱን አቃጥሎታል። የኮሚሽኑ የቀድሞ ሊቀመንበር ሩሲያን አውግዘው ነበር። የአባል ሀገራቱ መሪዎች ኮሚሽኑ በአባል ሀገራት የውጭ መርህ ጣልቃ መግባት የለበትም በማለት ሊቀመንበሩን ዝም አሰኟቸው።
አባል ሀገራቱም አንድም ከቀውሱ ዋኝተው የሚወጡበትን ብልሃት ከማሰላሰል፣ ሁለትም በድብቅ የሚጠቀሙ የሚደግፉትን ከመርዳት ወይም እንደ ተራ ዜጋቸው በጸሎት ዱዓ ከመትጋት ባለፍ በይፋ የሚሉ የሚያደርጉት የለም። ካለም ሲበዛም ትንሽ ነው። የዶች ቬለው ዳቪድ ኤህል እንደጻፈው ካልፎ መጋቢት ጀምሮ የብዙዎቹን የአፍሪካ ሀገራትን እንቅስቃሴ ያሽመደመደውን የነዳጅ ዘይት እጥረት ለመቋቋም ኬንያ የቆጠበችውን ነዳጅ ዘይት በማውጣትም የግንኙነት ሰንሰለትን በማቀናጀትም የወሰደችው ፈጣን እርምጃ ብዙዎችን አስደንቋል። ኢትዮጵያ በተለይ የናፍጣ ጥረትን ለማቃለል አለመዘጋጀቷ ብዙ ኪሳራ አስከትሎባታል። በጦርነቱ በተቃራኒ ጎራ ከተሰለፉት ከተባበሩት አረብ ኤምሬቶችም ከኢራንም ጋር ጥሩ ምጣኔ ሀብታዊ ወታደራዊ ግንኙነት ያላት ኢትዮጵያ ከእንግዲህም ሚዛን እንዳትስት ተንታኞች እንደሚሉት መጠንቀቅ ይኖርባታል። የኬንያው የትሪካርታ ጥናት ተቋም ባልደረባ ዲስማስ ሞኩዋ እንደሚሉት ኢትዮጵያ ከዲፕሎማሲው ብልሃትና ብልጠት ጎን ለጎን በምጣኔ ሀብቱ የውጭ መዋለ ንዋይን ለመሳብ የምታደርገው ጥረትም ጥሩ ነው፣ ግን ዘግይታለች።
ገበያህን ለውጭ ቀጥታ መዋለ ንዋይ ስትከፍት እንደ ግሽበት፣ የወለድ መጠን፣ የስራ እድልና የሀብት ክምችትን የመሳሰሉ ወሳኝ ነገሮችን ታቃልላለህ። በዚህ ረገድ ኢትዮጵያ በጣም አስጋሚ ናት፣ ግን እየከፈቱ ነው። በስልታዊ ጣልቃ ገብነት የውጭ መዋለ ንዋይ እንዲገባ እየፈቀዱ ነው።
የሆርሙዝ ወሽመጥ ከሰላማዊ የባህር መስመርነት ወደ ግጭት ማዕከልነት ከተቀየረ ወዲህ ናይጄሪያ በሀገሪቱ ቱጃር ዳንጎቴ በኩል የራሷን ግዙፍ የነዳጅ ማጣሪያ መክፈቷን የክራይሲስ ግሩፕ ተንታኟ ሊስስ ሎቭ ፋውደራን ብልጠት ብለውታል። ሁሉም ግን ዳቪድ ኤል እንደሚለው የበሽታውን ምልክት ማከም እንጂ በሽታውን ራሱን ማዳን ሊሆን አይችልም። ጊዜያዊ መፍትሄ ሞኮዋ እንደሚመክሩት በዘላቂ ስልት መታገዝ አለበት። ዘላቂው ስልት ሞኮዋ አርቲፊሻል ያሉትን የአፍሪቃ ሀገራትን ድንበር አፍርሶም የአፍሪቃ ለአፍሪቃ ገበያን ማጠናከር ነው።
በዓለም አቀፍ ቀውስ ምክንያት በሚከሰቱ ችግሮች ተጠልፎ ላለመውደቅ ከተፈለገ አፍሪቃ ከአፍሪካ ጋር መገበያየትን መማር አለባት። ይሁንና አሁንም የአፍሪቃ አርቲፊሻል ድንበሮች ማፍረስ ምን ማለት እንደሆነ የማይገነዘቡ ሀገራትም አሉ። የፖለቲካ ስልጣንና ቁጥጥራቸውን እናጣለን ብለው ይፈራሉ።
ኢትዮጵያን ጨምሮ ጎሳ ከጎሳ ለመለየት ወይም አንዱ ከሌላው ለመብለጥ በየሀገሩ ድንበር በሚያሰምርባት፣ በግዛት ይገባኛል በሚተላለቅባት፣ በጎሳ የተደራጀ ታጣቂ በሚርመሰመስባት አፍሪቃ የተባለው ምናልባት ለዘላቂው አፍሪቃን የሚጠቅመው ስልትና አስተሳሰብ ሰሚ ማግኘቱ ሲበዛ ያጠራጥራል። የአፍሪቃን ነባር ችግር ያባሰው የእስራኤል የዩናይትድ ስቴትስና የኢራን ጦርነት ካለፈው ሰኔ መጀመሪያ ጀምሮ ጋብ ማለቱ ግን እንደ ብዙዎቹ ዓለም ሁሉ ለአፍሪቃም የበጎ ጭላንጭል ፈንጥቆ ነበረ። የዩናይትድ ስቴትስና የኢራን መሪዎች የተፈራረሙት የመግባቢያ ስምምነት ግን ዛሬ አብቅቷል። ሞኳም የቀውሱ ቆስቋሽ ያላቸው ዶናልድ ትራምፕም የሆርሙዝ ወሽመጥን በኃይል ለመንጠቅ እያቅራሩ ነው።
እና ኢራንን ማሸነፋችንን ስናጠናቀቅ በጣም ክፉኛ ተሸንፋለች። በጣም በቅርቡ የሆርሙዝ ወሽመጥ የዩናይትድ ስቴትስ ግዛት መሆኑን አውጃለሁ።
ከኢራን በስተቀር እስካሁን ኃያላቸው ዓለም የለም። ኢራን ክፉኛ ከተሸነፈች ማሸነፋቸውን የሚያጠናቅቁት እንዴት እንደሆነ የሚያውቁት በርግጥ አንድም ትራምፕ ሁለትም አማካሪና አወዳሾቻቸው ናቸው። ለብዙዎች የሚታወቀው ትራምፕ ዳግም አደራጀሁት የሚሉት የአሜሪካ ጦር ለውጊያ መዘጋጀቱ ነው። የኢራን ጦርም ለአጸፋ ጥቃት መዘጋጀቱን አስታውቋል። የጦሩ አዛዥ ጀነራል አሚር ኻታሚ እንዳሉት የዩናይትድ ስቴትስ ጦር ጥቃት ከከፈተም የጦራቸው ስልት እንደስካሁኑ መከላከል አይደለም፣ ማጥቃት እንጂ። ዛቻ፣ ፉከራ፣ ፍጥጫው ንሯል። የዓለም ዝምታም በነበረበት ቀጥሏል። ነጋሽ መሐመድ ነኝ። ቸር ያሰማን።